የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 26 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
የ157 ተሳፋሪዎችን ሕይወት የቀጠፈውን የቦይንግ 737 ማክስ 8 አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል።
አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው።
የመጀመሪያ ምርምር ግኝቱን ይፋ ያደረጉት የትራንስፖርት ሚኒስትር ዳግማዊት ሙገስ ነው የሰማችሁት። ዝርዝሩን እንመለስበታል።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ የአገር ውስጥ ገቢ መስሪያ ቤት የፕሬዚደንት ዶናልድ ትራምፕ ያለፉት 6 ዓመታዊ የገቢ ግብር ክፍያ ሪፖርቶች እንዲያቀርብ በተወካዮች ምክር ቤቱ የግብር ገቢና ተያያዥ ጉዳዮች ኮሚቴ ዌይስ ኤንድ ሚንስ ኮሚቴ ሊጠየቅ ነው። ዴሞክራቶች የፕሬዚዳንቱን ግዙፍና የተወሳሰበ የንግድ ድርጅት ለመመርመር በተነሱበት በአሁኑ ወቅት የታክስ ፖሊሲን የሚመለከተውን ኮሚቴ በሊቀመንበርነት የሚመሩት ኮንግረስማን ሪቻርድ ኒል ናቸው። በ40 ዓመታት ውስጥ አንድ የዩናይትድ ስቴትስ ፕሬዚዳንታዊ እጩ የግብር ክፍያ ሰነድን ይፋ አላደርግም ያሉ ትራምፕ ብቻ ናቸው። ትላንት በሰጡት ቃል የመንግስታችንንና የህዝብ ተመራጭ ባለስልጣኖቻችንን ተጠያቂነት ማረጋገጥ ወሳኝ ነው ያሉት የምክር ቤቱ ኮሚቴ ሊቀመንበር ኒል አሜሪካውያን በዲሞክራሲያችን ላይ ያላቸውን አመኔታ እንዲጠበቅ መንግስታቸው ህጉ በሚጠይቀው መሰረት በትክክል መስራቱ ሊረጋገጥላቸው ይገባል ብለዋል። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ከ2013 እስከ 2018 ያለውን አመታዊ የግብር ክፍያ ሪፖርታቸውን የግብር ክፍያ ምርመራ ላይ ስለሆንኩኝ ላቀርብ አልችልም ሲሉ ቆይተዋል። የገንዘቡ ቁጥር ብዙ ስለሆነ ያው ለአመታት እየተመረመርኩኝ ነኝ። እንደሚመስለኝ ታዋቂ ስም ያለው ሰው ደግሞ ይመረመራል ሲሉ ትላንት ሚስተር ትራምፕ ተናግረዋል። የምክር ቤቱ ሊቀመንበር የጠየቁት እሳቸውን ሳይሆን የአገር ውስጥ ገቢ መስሪያ ቤቱን IRS የመረመረ ቢሆን እንኳን የግብር ክፍያ ሰነዶችን ይፋ እንዳያደርግ የሚከለክለው ሕግ የለም ተብሏል።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ ባለፈው ሳምንት ሐሙስ በደረሰው መኪና ላይ የተጠመደ ፍንዳታ ከተገደሉ ሰዎች መካከል አንዱ ከዩናይትድ ስቴትስ ወደ ሀገሩ የተባረረ ሰው መሆኑ ተገለጠ። የ29 ዓመቱ አህመድ ሳላህ ሐሰንና ባለቤቱና የ6 ዓመቷ ልጃቸው በዩናይትድ ስቴትስ ጥገኝነት አመልክተው እንደነበረ ተገልጿል። ዩናይትድ ስቴትስ የቆየበትን የሁለት ዓመታት ያህል ጊዜ በኢሚግሬሽን እስር ቤት ካሳለፈ በኋላ ከሁለት ዓመታት በፊት ወደ ሀገሩ መላኩ ተገልጿል።
ዩጋንዳ ማክሰኞ ዕለት ብሔራዊ ፓርክ ውስጥ መሳሪያ ተደግኖባቸው የተጠለፉትን አሜሪካዊ ቱሪስትና ሾፌሮቻቸውን የጸጥታ ኃይሎች እየፈለጉ ናቸው ስትል አስታወቀች። ተጠላፊዎቹ የ35 ዓመቷ አሜሪካዊት ኪምበርሊ ሱ ኢንድኮት እና የመኪናው አሽከርካሪያቸው ዩጋንዳዊ ዣን ፖል መሆናቸውን የገለጹት ፖሊሶች ማክሰኞ ዕለት ምሽቱ ላይ የተጠለፉትን ንግስት ኤልሳቤጥ ብሔራዊ ፓርክ አጠገብ በሚገኘው ካምፕ መሆኑን አስታውቀዋል። የዩጋንዳ መንግስት ቃል አቀባይ ኦፍዋኖ ኦምፓዶ ባወጡት መግለጫ እንዳመለከቱት ፖሊሶቹ የጦር ሰራዊት ወታደሮችና የዱር አራዊት ፓርክ ባለስልጣናት በጋራ ሆነው ፍለጋ ይዘዋል። ጠላፊዎቹ ያገቷቸውን ሰዎች የእጅ ስልክ በመጠቀም $500,000 ማስለቀቂያ ይከፈለን ማለታቸውንም ዩጋንዳ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ስለ ጠለፋው ሪፖርት እንደደረሰው አስታውቋል።
ኒውዚላንድ ውስጥ ባለፈው ወር በሁለት መስጊዶች ምዕመናን ላይ ተኩስ ከፍቶ የሰዎች ሕይወት በማጥፋት የተወነጀለው የነጮች የበላይነት አቀንቃኝ 50 ሰዎች መግደል ክስ እንደሚመሠረትበት ተገለጸ። የ28 ዓመቱ አውስትራሊያዊ ብሬንተን ሃሪስ ታራንት ነገ አርብ ለሁለተኛ ጊዜ ክራይስት ቸርች ከተማ ከፍተኛ ፍርድ ቤት ሲቀርብ 39 የመግደል ሙከራ ክሶችም እንደሚመሠረቱበት ፖሊሶች አሳውቀዋል። ታራንት ችሎቱ ፊት የሚቀርበው በአካል ሳይሆን በከፍተኛ ደረጃ ከሚጠበቀው የኦክላንድ ከተማ እስር ቤት በቪዲዮ አማካይነት እንደሚሆን ነው ፖሊሶቹ የገለጹት። ታራንት አልኑርና ሊንውድ መስጂዶች ከደረሱት ጥቃቶች በኋላ በቁጥጥር ስር በዋለበት ወቅት የተመሰረተበት የነፍስ መግደል ክስ ብቻ እንደነበረ ይታወሳል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ።
የ157 ተሳፋሪዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አውሮፕላን አደጋ መንስኤ ሲመረምር የሰነበተው ቡድን የመጀመሪያ ደረጃ የምርመራ ግኝቱን ዛሬ ይፋ አድርጓል።
የፈረንሳይና የአውሮፓ ህብረት የበረራ ደህንነት ባለሙያዎች እንደተሳተፉበት የተነገረለትን የመጀመሪያ ምርመራ ግኝት ይፋ ያደረጉት የትራንስፖርት ሚኒስትር ዳግማዊት ሞገስ አውሮፕላኑ ለመብረር የሚያስችለው የምስክር ወረቀት፣ አብራሪዎቹም አውሮፕላኑን ለማብረር የሚያስችላቸው ብቃትና የበረራ ፍቃድ እንዳላቸው ተናግረዋል።
አደጋው የተፈጠረው አውሮፕላኑ በአምራቹ የመቆጣጠሪያ ስርዓት መሰረት ሊታዘዝ ባለመቻሉ መሆኑን ፍንጭ ሰጥተዋል።
አብራሪዎቹ አውሮፕላኑን ለመቆጣጠር ያስችላል ተብሎ በአምራቹ የተሰጠውን ቅደም ተከተል ወይም ፕሮሲጀር ተከትለው አውሮፕላኑን በተደጋጋሚ ለመቆጣጠር የሰሩ ቢሆንም አውሮፕላኑን መቆጣጠር አለመቻላቸው በመጀመሪያ ደረጃ ግኝቱ እንደ እውነታ ተስተውሏል ማለት ነው።
የግኝቱ አቅራቢዎች ለአደጋው በቀጥታ ተጠያቂ ማን እንደሆነ ከመናገር ተቆጥበዋል። በምትኩ የአውሮፕላን አምራች ሊያስብበት ይገባል ያሉትን በምክረ ሀሳብ መልኩ አቅርበዋል። ክብርት ሚኒስትር ዳግማዊት ሞገስን በድጋሚ እንስማ።
ደጋጋሚ የሆነና አውሮፕላኑን ለመቆጣጠር ያስቸገረ የአውሮፕላንን አፍንጫ የመድፈቅ ችግር በዚህ የመነሻ ምርመራ የተለየ በመሆኑ አውሮፕላኑን በበረራ ወቅት ለመቆጣጠር የሚያስችል የበረራ ቁጥጥር ስርዓቱን አምራቹ በድጋሚ ሊፈትሸው እንደሚገባ፣ ይህ የአውሮፕላን ስሪት ወደ በረራ ከመመለሱ በፊት የሚመለከታቸው የአቪዬሽን ተቋማት ባለስልጣናት ኃላፊዎች በበረራ ወቅት የሚገጥመውን የመቆጣጠር ችግር የሚያስወግድ የበረራ ቁጥጥር ስርዓት በበቂ ሁኔታ ሊያረጋግጡ እንደሚገባ የሚያመላክት ምክረ ሀሳብ ቀርቧል ማለት ነው።
በመግለጫው ወቅት በስፍራው የነበሩ የተለያዩ ጋዜጠኞች ጥያቄዎችን ሰንዝረዋል። ከቀረቡት ጥያቄዎች አንዱ በአደጋው ሕይወታቸውን ያጡ ተሳፋሪዎች ቤተሰቦች ካሳ የሚጠይቁበት ሂደት እንዲሁም ካደገው በኋላ የገበያ መቀዛቀዝ ገጥሞ እንደሁ የሚጠይቅ ነው። ቀጣዩን መልስ ሰጥተዋል።
ሌሎች ከደንበኛ መቀዛቀዝ፣ ከካሳ ከመሳሰሉት ጋር ያሉ ጉዳዮች ህጋዊ አሰራሩን ተከትሎ በእኛ ጠቅላይ አቃቤ ህግ የሚፈጸም ይሆናል። ከደንበኛ መቀዛቀዝ ጋር ተያይዞ እስካሁን ባለን ግምገማ ኦፕሬተሩ የዚህ ስትሪንግ ኮሚቴ አባል ሆኖ እየሄደ ስላለ በዚህ በአደጋ ምክንያት የገጠመ መቀዛቀዝ የለም።
ሚኒስትር ዳግማዊት ሞገስ በዚህ መግለጫ ላይ አያይዘው እንደተናገሩት ይህ የመጀመሪያ ደረጃ ሪፖርት እንደሆነና ቀጣዩን ሪፖርት እስከ አንድ ዓመት ሊፈጅ በሚችል ጊዜ ውስጥ እንደሚጠናቀር ገልጸዋል። አድማጮች፣ ይህ መጋቢት አንድ ቀን በቢሾፍቱ አቅራቢያ የተከሰከሰው ቦይንግ 737 ማክስ 8 አውሮፕላን 149 መንገደኞች እንደዚሁም 8 የአየር መንገዱ ሰራተኞችን ሕይወት የቀጠፈ እንደሆነ ይታወሳል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ።
ከጥረት ኮርፖሬሽን ጋር በተያያዘ በሙስና ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ ኢህአዴግ ከፍተኛ ባለስልጣናት አቶ በረከት ስምኦንና አቶ ታደሰ ካሳ ያቀረቡት የዋስትና መብት ጥያቄ ውድቅ መደረጉ ተሰምቷል። አስቴር ምስጋናው ዝርዝሩ ልካልናለች።
ሁለቱ ተጠርጣሪዎች የዋስትና መብታቸውን የጠየቁት ጉዳያቸውን እየተከታተለ ባለው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ነው። ፍርድ ቤቱ ባለፈው መጋቢት 20 ቀን 2011 ዓ.ም በዋለው ችሎት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን የምርመራ መዝገቤን አጠናቀቅ ያለው ማለቱን ተከትሎ በ15 ቀናት ውስጥ ክስ እንዲመሰርቱ ውሳኔ ያስተላለፈ ሲሆን ተጠርጣሪዎቹም የዋስትና መብት መጠየቅ እንደሚችሉ ገልጾ ነበር። ይህንን ተከትሎ ነው ተጠርጣሪዎቹ የዋስትና መብታቸውን የጠየቁት። ፍርድ ቤቱ መጋቢት 23 ቀን በዋለው ችሎት የምርመራ ቡድኑ የዋስትና መብታቸው እንዲከለከል ችሎቱን ጠይቋል። የምርመራ ቡድኑ ለመቃወም ያነሳው ነጥብን በጸረ ሙስና ሕጉ የተጠረጠሩበት ወንጀል ከ10 እስከ 25 ዓመት ወይም ደግሞ በገንዘብ ከ20 እስከ 400 ሺህ ብር የሚያስቀጣ በመሆኑ የተጠርጣሪዎችን የዋስትና መብት ይከለክላል የሚለውን የሕግ ድንጋጌ በማንሳት ነበር። ተጠርጣሪዎቹ ግን የምርመራ ቡድኑ በምርመራ ወቅት ለክስ የሚያበቃ መረጃ አላገኘም፣ እኛ ነጻ ሰዎች ነን፣ በነጻ ልንለቀቅ ይገባል ነው ያሉት። ግራቀኙን ክርክር ያደመጠው ችሎትም ውሳኔውን ለዛሬ ተለዋጭ ቀጠሮ በመስጠት ችሎቱን ያጠናቀቀ ሲሆን በዛሬው ዕለት በዋለው ችሎት በጸረ ሙስና ህጉ አዋጅ ቁጥር 881 2007 ዓ.ም አንቀጽ ቁጥር 13 ንዑስ ቁጥር 3 ላይ የተደነገገ በመሆኑ ይህም የተጠረጠሩበት ወንጀል ከባድ በመሆኑ ዋስትና መብታቸውን ይከለክላል በማለት ፍርድ ቤቱ ውድቅ አድርጎታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው እያዳመጣችሁ ያላችሁት። ወደ ተከታዩ ዘገባ እንወሰዳችሁ ደግሞ
ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ከኢሉ አባቦራ ማህበረሰብ ክፍሎች ጋር በመቱ ከተማ ተወያይተዋል ተብሏል። የመቱ የኢትዮጵያ ምርት ገበያ ቅርንጫፍን መርቀው ሲከፍቱም ለሚገነባው ዘመናዊ የትምህርት መቀበያና ማከማቻ የመጋዘን መሰረት ድንጋይ ተቀምጧልም ተብሏል። የወለጋው ዘጋቢያችን ናኮር መልካ በተከታዩ ዘገባ ይዳስሰዋል።
የመቱ ከተማ ነዋሪ አቶ ንጋቱ ቶለሳ የኢትዮጵያ ጠቅላይ ሚኒስትርም ሆነ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ ኢሉ አባቦራን ሲጎበኙ የመጀመሪያቸው መሆኑን ጠቅሰው ጉብኝታቸው እንዳስደሰታቸው ገልጸዋል። በቆይታቸውም የተለያዩ ፕሮጀክቶችን መመረቃቸውን ገልጸው ከ60 ሚሊየን ብር በላይ ወጪ ይገነባል የተባለውን 23ኛውን የኢትዮጵያ ምርት ገበያ ቅርንጫፍ ዘመናዊ የምርት መቀበያና ማከማቻ መጋዘን ለመገንባት የሚያስችል መሰረተ ድንጋይ እንዳስቀመጡ ተናግረዋል። በመቱ ዩኒቨርሲቲ አዳራሽ በተካሄደው ውይይት ከተሳተፉ መካከል ወይዘሮ አዲሴ ጎበና የተለያዩ የመሰረተ ልማት ጥያቄዎች ተነስተው በጠቅላይ ሚኒስትሩና በክልሉ ርዕሰ መስተዳድር ምላሽ እንደተሰጠባቸው ለቪኦኤ ተናግረዋል።
የተለያዩ ጥያቄዎች ቀርበዋል። ለምሳሌ የማዳበሪያ ፋብሪካ ጥያቄ ቀርቦ ነበረ። የክልሉ ወጣቶች የሚያሳተፍበት መንገድ በክልሉ ሀብት እንድንጠቀም ይደረግልን የሚል ጥያቄ ቀርቦ ነበር። ለዚህም በቅርብ ጊዜ ምላሽ እንደሚሰጥ ነው። ሁለተኛ ነገር ደግሞ ስለ መንገድ ልማታዊ ነገር ደግሞ ስለ መንገድ ተነስቶ ነበረ። በዛም የተለያዩ መልስ በቅርብ ቀን እንደሚሰጥ ይሄ መልስ ተመልሶልናል። ከውጭ ሀገርም ከውስጥም ቢሆን ታማኝ የሆነ እንዴት ማድረግ የሚችል ማስቀጠል የሚችል ሰዎች ካሉ እየተነጋገሩ መሆናቸውን እና ለወደፊቱ በጥሩ ሁኔታ ለክልሉም ትርፋማ የሚሆንበት መንገድ እንደሚቀጥል ተናገሩ።
የዞኑ እርሻና ተፈጥሮ ሀብት ጽህፈት ቤት ኃላፊ አቶ ጌቱ ለገሰ መሰረተ ድንጋዩ የተቀመጠው የዘመናዊ መጋዘን ግንባታ ከ9 እስከ 12 ወራት ባሉት ጊዜ ውስጥ እንደሚጠናቀቅ ቃል መገባቱን አስታውሰው ለዞኑ አርሶ አደሮች እና ነጋዴዎች ጠቀሜታው የጎላ መሆኑን ጠቅሰው ሌሎች የልማት ጥያቄዎችን መነሳታቸውን ገልጸዋል።
ለአንደኛው የምርት ገበያ ማዕከል የኢትዮጵያ ኮሞዲቲ ኤክስቼንጅ የምንለው ማለት ነው ጥያቄ ሲያቀርብ ነበረ። ያ እንደ መንግስት ትልቅ ትኩረት ተሰጥቶት መልስ ስላገኘ ለፈው አንድ ወር ስራ ጀምሮ በስራ ውስጥ ገብቶ ቡና የአርሶ አደሩና የንግድ ማህበረሰቡን በቡና የተማሩትን ማለት ነው ምርት እየሰበሰበ ወደ ማዕከላዊ ገበያ እያስገባ ያለ ሁኔታ ነው ያለው። ዞናችን የቡና ምርት በዞኑ ስም ገበያ ውስጥ እንዲገባ የሚል ሰፊ ጥያቄ ማህበረሰቡ በየደረጃ ያነሳ ነበረ። ያም መልስ አግኝቶ ተቀባይነትን ስላገኘ በኋላ በኢሉ አባቦር ስም የቡና ምርት ገበያ ውስጥ የሚገባ ይሆናል። ይሄን ትልቅ ደስታን ፈጥሮለታል። የኦሮሚያ ዞኖችን የሚያገናኝ እንዲሁም የደቡብ ብሔር ብሔረሰብ ክልልንም ጎን ያሉትን ዞን የሚያገናኝ አስፋልት መንገዶች እንዲሁም ኢሉ አባቦር ስታዲየምን በተመለከተ እንዲሁም የአይሮፕላን ማረፊያም በቅርቡ ታክሎ ይጀምራል ተብሎ የሚታሰበው ሁሉ እንዲፈጥንና እንዳዘገይ ሰፊ ጥያቄ የተነሳበት ሁኔታ አለ።
ከመድረኩ ተሳታፊዎች መካከል በምዕራብ ኦሮሚያ የወቅቱን ጸጥታ ሁኔታ በተመለከተ ለተጠየቀው ጥያቄም መልስ መሰጠቱን አቶ ጌቱ ተናግረዋል። ዘላቂ ሰላምና ልማት ለማምጣት የዞኑ ህብረተሰብ ለለውጡ አመራር የሚያደርገውን ድጋፍ እንዲቀጥል ጥሪ መቅረቡን ጠቁመዋል። በመቱ ከተማ የተገነባው የአስፓልት መንገድም በጠቅላይ ሚኒስትሩና በኦሮሚያ ክልል ርዕሰ መስተዳድር ተመርቆ ለአገልግሎት ይፋ መደረጉን ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ዘግቧል። ኤፍቢሲ ከፍተኛ አመራሮቹ በመቱ ከተማ የሚገኘውን ማረሚያ ቤት መጎብኘታቸውን ጠቅሶ በማረሚያ ቤት ውስጥ የተሰሩ የተለያዩ የአረንጓዴ ልማት ስራዎችን ተዘዋውረው መመልከታቸውን ጨምሮ አውስቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በባህር ዳር ከተማ የጠቅላይ ሚኒስትር አብይ አህመድ የአንድ ዓመትን ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁ ፖለቲከኞች፣ የተፎካካሪ ፓርቲ አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ተካሂዷል። አስቴር ምስጋናው ውይይቱን ተከታትላ ተከታዩን ዘገባ ልካልናለች።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች፣ የተፎካካሪ ፓርቲ አመራሮች፣ ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያለው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትሩፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም፣ ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያላቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ አለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር፣ የኢኮኖሚ ጉዳይና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል።
መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩን ሰንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሐድሶ ነው ወይስ ሽግግር ነው? ይህን እንኳ ዲፋይን አላደረግም። ለእኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንጻር አንድ ሽግግርን በለው ተሐድሶን በለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ችሏል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን እያለ አንድ ሀገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ የጋራ የኛ የምንለው አብሮ ያኖረናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይ ቤት የተሻለ አገር የለንም። ይሄን ህገ መንግስትም ይዞ በመቀጠል ወደፊትም ብሔራዊ መግባባትም ዲሞክራሲ አገራዊ አንድነትን ማምጣት አይቻልም። ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ? ኢትዮጵያ ከአሁን በኋላ ድሃ ሆነ ኢኮኖሚዋ አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ። መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም። የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲው እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሀሳብ ይዞ የመሸበት የሚያድር መሆን አለ ዋጋም ያስከፍ። የእወደድ ባይነት የአመራር ሰጭነት ሚና ሄዶ ራስንም አገርንም ዋጋ ያስከፍል።
አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሀሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዴግ ራሱ አንድ ሆኖ መቆም አለበት ነው ያሉት።
ኢህአዴግ እቺን ሀገር መካስ ካለበት መጀመሪያ ይሄን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ሳካሂዱ 100% እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣላችሁ። መስመራችሁን ሳትቀይሩ ትወጣላችሁ። ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ፣ ህዝብን ታደናግራላችሁ። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያዊ ማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻች የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻል ሌላ የለውጥ ትግል ገና ወደፊት ይጠይቃል ጠብቀን። ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ። ሁለት ኃይል ነው አሁን የኢትዮጵያ የፖለቲካ ኃይል አስተላለፍ ስናይ ያለ መንግስት ይህን ጽንፈኛውን ኃይል በበጎ ውይይት፣ ድርድር፣ በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻለ፣ ሲቻል በውይይት በምክክር በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ህዝብ ከጎኑ አሰልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይኮላሽ። የአመራር ብቃት የሚያስፈልግልን ይሄን ለውጥ መደገፍ አለብን ብዬ አምናለሁ። ብዙ ችግሮች አሉት፣ ግን መሽቶበታል ብዬ አላምንም። ይሄ እየረፈደበት ግን ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይህን ለውጥ ለመደገፍ ለማገዝ መረባረብ።
ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋዊ በርሄ አሁን በሀገራችን የለውጥ በር ተከፍቷል፣ በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ያሉት።
73 ዓመት ከሀገሬ ወጥቼ ስደት ላይ ስኖር መግቢያ አጥቼ አንዴ ሽብርተኛ፣ አንዴ ከሃዲ፣ አንዴ ምናምን እየተባልኩ እየተከሰሱ አሁን ግን ያ ሁሉ ቀርቶ በሰላም አገሬ ገብቼ የአገሬ አየር የአገሬ አፈር ላሸት በመቻሌ ከህዝቤ ጋር ለመገናኘት በመቻሌ በመብቃቴ ከዚህ እደግፈዋል። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይህን በር ገብተን ማስፋት፣ እንዳይቀለበስ መጠንቀቅ፣ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያ እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው።
በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለማየሁ ዋሴ፣ የዲሞክራሲ ባህላችን ያለበት ሁኔታ፣ እሴቶችና ልምዶችን በአቶ ሙላቱ ገመቹና በፕሮፌሰር በየነ ጴጥሮስ፣ የለውጡ ፋይዳዎች፣ ትሩፋቶች፣ ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው፣ ብሔርተኝነት፣ ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ስናስተዋውቃችሁ እንደ ሰነበት ነው ከሰኞ ጀምሮ በአዲስ የጋቢና ቪኦኤ ዝግጅት አቀራረብ ወደ እናንተ ወደ አድማጮቻችን ዘንድ እንደርሳለን። ሰሞኑን ደግሞ እንደምታስታውሱት በሳተላይት ጠፍተን ነበረ በቴክኒክ ችግር ምክንያት። ከዛሬ ጀምሮ ተመልሰናል። በተጨማሪም በፌስቡካችን፣ በድረ ገጻችን ላይ፣ በትዊተርም እንዲሁ ወደ እናንተ እንመጣለን። አስተያየቶቻችሁን ስጡን። በቀጥታ ስርጭት ከኛ ወደ እናንተ ከእናንተ ወደ እኛ ሀሳቦችን የምንለዋወጥባቸውን ፕሮግራሞች ይዘን እንመጣለን። ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡን። እንግዲህ ፕሮግራማችንን ወደ ማጠናቀቁ ነን። ከዛ በፊት ግን ዛሬ ሀብታሙ
የተለየ ታሪካዊ ቀን ነው። ደግሞ ብዙ ሰዎች በአሳዛኝ ቀንነቱ ነው የሚያስታውሱት። ምክንያቱም በጥቁሮች መብት ተሟጋችነት የሚታወቁት ማርቲን ሉተር ኪንግ ልክ የዛሬ 51 ዓመት ነበረ የተገደሉት።
አዎ እንግዲህ መጋቢት 26 በ1966 ዓመተ ምህረት ሜምፊስ ቴኔሲ ውስጥ በያዙት ሎሬን ሞተል ውስጥ ነው ይዘውት በነበረው ሁለተኛ ፎቅ ላይ በሚገኘው ክፍላቸው በረንዳ ላይ እንደቆሙ በዋሽንግተን ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ፣ በአዲስ አበባ ደግሞ ከሌሊቱ 8 ሰዓት ላይ በተተኮሰባቸው ጥይት እየወደቁት።
ማርቲን ሉተር ኪንግ በጣም የሚታወቁት በሰላማዊ ትግል ወይንም ደግሞ የሰላማዊ መንገድን በመከተል ማናችንም የመብት ጥያቄዎችና ሁኔታዎችን ማሳካት ይቻላል በሚባል አስተምሮታቸው ነው። በዚህም የኖቤል ተሸላሚ ሁሉ እስከ መሆን የደረሱ ሰው ናቸውና በዚህ በዚህ ይታወቃሉ። ከሞታቸው በኋላ ብዙዎቹ የእሳቸውን ፈለግ ተከትለዋል። በኪነጥበቡ ዓለም ደግሞ እሳቸውን የሚዘክሩ እሳቸውን የሚያነሳሱ የተለያዩ ስራዎችም ተሰርተዋል።
አዎ፣ መጽሐፍቶች ተጽፈዋል፣ ፊልሞችም ተሰርተዋል። እንግዲህ እሳቸው ህይወታቸው ያለፈበት ቀን እንደመሆኑ ወደ ህይወታቸው ወደ አለፈበት ታሪካዊ ሁኔታ ስንመለስ ዶክተር ኪንግ ሜምፊስ የተገኙት የጽዳት ሰራተኞች መተውት ለነበረው አድማ ድጋፋቸውን ለመግለጽ ሲሆን በተተኮሰባቸው ሰዓት ወደ እራት ለመሄድ እየተዘጋጁ ነበረ። አገጫቸው ላይ የመታቻቸው ጥይት ናት። አከርካሪያቸው ላይም ጉዳት አድርሳ ነበረ። ወደ ሜምፊስ ሆስፒታል እንደተወሰዱ ህይወታቸው ስለማለፏ መርዶ የወጣው እንግዲህ ከትውልድ ወደ ትውልድ የሚዘልቅ ታሪክ የሰሩት የፍቅር የሰላም ትግል የነጻነትና የሰው ልጆች እኩልነት መምህርና ታጋይ ኪንግ ያለፉት 39 ዓመታቸው ላይ ነበረ። ዶክተር ማርቲን ሉተር ኪንግ የወደቁበት ህይወታቸውበትን 50 ዓመት ነበር። አንድ ሙዚቃ ለአድማጮቻችን ብንጋብዝ።
ሙዚቃውንም የምትጫወተው ኒና ሲሞን ናት። ኒናም በዛ ዘመን በሙዚቃዎቿና በስራዎቿ የነበረውን የጥቁርና የነጭ መድሎ ስትቃወም ስትሞግት የነበረች ታዋቂ ሙዚቀኛ ናት። የሙዚቃውን ርዕስ አስታውሽን ሲሆን
ዋይ ዘ ኪልድ ዘ ኪንግ ኦፍ ላቭ
ነው። ፍቅር ንጉስን ስለምን ገደሉት ወደሚል መተርጎም ይችላል ብዬ አስባለሁ።
አዎ፣ እንጉርጉሮ ነው ያሰማችው። እንጉርጉሮ ልንለው እንችላለን ይህንን ዜማ። በነገራችን ላይ የኒና ሲሞንን ታሪክ ኔትፍሊክስ የተባለው ፊልሞችን የሚሰራው የኦንላይን ኢንተርኔት ሚዲያ ፊልሙን ሰርቶታል፣ ዶክመንተሪ ፊልሙን። እና እሷም ልክ እንደዚሁ በአሜሪካን ሀገር የነበረው የሲቪል መብት ተሟጋቾች ውስጥ ስታደርገው የነበረውን እንቅስቃሴ የሚዘክር ነው። እና እስቲ በእሷ ዜማ ቆይታ እናደርግ። Once upon this planet Earth lived a man of humble preaching love and freedom for his fellow man. He was dreaming of the day peace would come to earth to stay, and he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think that this great man. እንግዲህ ሀብታሙ እንዳልነው የኒና ሲሞን ዜማ እንጉርጉሮ
ነው። ትልቅ የሀዘን ስሜትም የሚፈጥር ነው። ሆኖም ግን ማርቲን ሉተር ኪንግ አስተምሮታቸውና በሕይወት ዘመናቸው የሰሯቸው ነገሮች ለብዙዎቹ መነሻ ናቸው፣ እድሜ ዘላለምም የሚዘከሩ ይመስለኛል ሳስበው።
አዎ አዎ። እንግዲህ እኛም ደግሞ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ እናጠናቅ።
አድማጮች፣ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታቸውን ያድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቤሮ ነው።
የስርጭት መሐንዲሷ ቲያንም አብራን ነበረች። እናመሰግናለን ቲያን። ጉዟቸው የሰመረ ይሁን እያልን በጀመር ነው የኒና ሲሞን ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ በሚለው ዜማ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። In vain cause he'd seen the mountaintop and he knew he could not stop. Music.
ቱንን ራዶን ሰገለ አሜሪካት